ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኒውዮርክ ከተማ ውስጥ በተባበሩት መንግስታት ድርጅት ጠቅላይ ጽህፈት ቤት ደጅ የኢትዮጵያ መንግስት ኦሮሚያ ውስጥ እየፈጸመ ነው ያሏቸውን አድራጎቶች በመቃወም ከተለያዩ የዩናይትድ ስቴትስ ከተሞች የተጠራሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ሰልፍ እያደረጉ ነው።
የሰማችሁት ከሰልፋቸው ላይ የተቀነጨበውን መፈክር ነው። በአብይ ርዕስ እንመለስበታለን።
ኢትዮጵያ የልማትና ዓለም አቀፍ አጋሮቿ ኦሮሚያ ውስጥ ተገድለዋል ያሏቸውን 140 ሰዎች ጉዳይ በቅርበት እንዲፈትሹ ሲቪክስ ተብሎ የሚጠራው የዜጎች ተሳትፎ ዓለም አቀፍ ጥምረት ጥሪ ማሰማቱም በዝርዝር ተይዟል። በምሽቱ
ለምሽቱ ካሉን ሌሎች ርዕሰ ወሬዎች ዩናይትድ ስቴትስ የኦሮሞ ብሔረሰብ ብሶትን በተመለከተ ትርጉም ሰጪ ድርድር እንዲካሄድ ጥሪ አቅርባለች። ሶማሊያ ውስጥ በጌዶ ክልል በአሚሶም ማለት የአፍሪቃ ህብረት ሰላም ጥበቃ ተልእኮ ሰፈር ላይ አልሸባብ ባደረሰው ጥቃት 35 ሰላም ጠባቂዎች እንደተገደሉ ተዘግበዋል የሚሉትን ይዘናል።
እንዲሁም የስልክ አስተያየቶቻችሁን አክለን የአርብ ጥር 6 2008 ዓ.ም ተረኛ አስተናጋጆች ሰሎሞን አባትና
ቆንጂት ታየንን። ፕሮግራማችንን የምትመራው ብርሃን ኃይሉ ከስርጭት መሐንዲሳችን ከዘይነብ ጋር ሆነን አብረናችሁ እናመሻለን ከአራት ሰዓት ድረስ። በቅድሚያ የዕለቱን የዓለም ዜናዎች እናሰማለን። መልካም ምሽት። ዩናይትድ ስቴትስ የኦሮሞ ብሔረሰብ ብሶትን በተመለከተ ትርጉም ሰጪ ድርድር እንዲካሄድ ጥሪ አቅርባለች። የዩናይትድ ስቴትስ በኢትዮጵያ የኦሮሞ የፖለቲካ ፓርቲ መሪዎችን ማሰርን ጨምሮ ሐሳብን በነጻ የመግለጽ መብቶችን ማፈን መቀጠሉ ይበልጥ እያሳሰባት መጥቷል። እነኚህ የተቃዋሚ ፓርቲ መሪዎችን እየያዙ የማሰር እርምጃዎች በኦሮሚያ የቀረቡ ተገቢ የፖለቲካ ብሶቶችን በምክክር ለመፍታት በሚያስችሉ መንገዶች ላይ ከባድ ተጽዕኖ ይኖራቸዋል ሲል ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጃን ከርቢ ጽህፈት ቤት የወጣው መግለጫ አሳስቧል። መግለጫው አያይዞም የኢትዮጵያ መንግስት በወሰዳቸው እርምጃዎች ከተጎዱት ማህበረሰቦች ጋር በይፋ ለመወያየት ባለፈው ታህሳስ የገባውን ቃል እንደግፋለን ካለ በኋላ እነዚህ ውይይቶች ትርጉም ሰጪ እንዲሆኑ ደግሞ ሁሉም ባለድርሻ አካላት ሀሳባቸውን በነጻ መግለጽ መቻል አለባቸው ሲል አስገንዝበዋል። የኢትዮጵያ መንግስት በነጻ የመሰብሰብ የመጻፍና ዜጎች ሀሳብን በነጻ የመግለጽ ህገ መንግስታዊ መብቶቻቸውን ማክበርን ጨምሮ ተቃውሞን ከማፈን ተግባሩ እንዲታቀብ ያቀረብነውን ጥሪ ዳግም እናስተጋባለን ብሏል መግለጫው። እነዚህን መብቶቻቸውን ለመጠቀም ሲሞክሩ እንደ ፖለቲካ ፓርቲ መሪዎችና ጋዜጠኞች ያሉትን ጨምሮ የታሰሩት ሁሉ እንዲፈቱ ጥሪ እናቀርባለን ብሏል።
በደቡብ ምዕራብ ሶማሊያ ጌዶ ክልል ውስጥ ኤልኤዴ በሚባለው መንደር ውስጥና አካባቢ በሚገኘው በሶማሊያ የአፍሪካ ህብረት ሰላም ጥበቃ ተልእኮ አሚሶም ሰፈር ላይ አልሸባብ ባደረሰው ጥቃት 35 ሰላም ጠባቂዎች መገደላቸው ተሰማ። ከሶማሊኛ ዝግጅት ክፍላችን የደረሰንን ዘገባ አዳነች ፍሳዬ ታቀርበዋለች።
በሶማሊያ ጌዶ ክልል ያሉት ባለስልጣኖችና ማኞች የአልሸባብ አማጽያን ኤል አዴ በአጠገብ በሚገኘው የአፍሪካ ህብረት ወታደራዊ ሰፈር ላይ ጥቃት እንደከፈቱ ገልጸዋል። አጥቂዎቹ ቢያንስ 4 በፈንጂዎች የተሞሉ መኪኖችን ከሰፈሩ ዋና በር ጋር እንዳጋጩና ከፍንዳታው በኋላ በአማጽያኑና በኬንያ ወታደሮች መካከል ከባድ የተኩስ ልውውጥ እንደተካሄደ ተዘግቧል። የጌዶ ክልል ምክትል አስተዳዳሪ መሐመድ ሁሴን አይዛክ አብራርተዋል። አልሸባብ በኬንያ ወታደሮች ላይ ጥቃት ከከፈተ በኋላ ከባድ ውጊያ ተካሄደ። ከ35 እስከ 40 የሚሆኑ የኬንያ ወታደሮች ተገድለዋል። በርካታ ብረት ለበስ ተሽከርካሪዎች ጋይተዋል። በሚገባ የታቀደና ከባድ ጥቃት ነው የተፈጸመው። አጥቂዎቹ 4 በፈንጂዎች የተሞሉ መኪኖችን ከወታደራዊ ሰፈር ዋና በር ጋር አጋጭተው አፈነዱ ነው ያሉት። የኬንያው ፕሬዝደንት ኡሁሩ ኬንያታ በበኩላቸው ሀገራቸው በአልሸባብ ጥቃት አትንበረከክም ብለዋል። ኬንያ በጥቃቱ የተሳተፉትን ወንጀለኞች አሳዳ ታገኛቸዋለች፣ የወታደሮች ደም በከንቱ አይፈስም ሲሉም አስገንዝበዋል። አልሸባብ ከ60 በላይ የሚሆኑ የኬንያ ወታደሮችን ገድያሉ ይላል። ምክትል የጌዶ አስተዳዳሪው በበኩላቸው ከ35 ከ40 ወታደሮች ተገድለዋል ብለዋል። አንዳንድ የኬንያ ወታደሮች ለማምለጥ እንደቻሉም አውስተዋል። የኬንያ ተዋጊ ጄቶች አልኤዴ አካባቢ ያሉትን የአልሸባብ አማጽያንን እንደደበደቡና ቢያንስ 2 ትጥቅ የያዙ የአማጽያን መኪኖችን እንደደመሰሱ የጌዶ ምክትል አስተዳዳሪ ጠቁመዋል። በሶማሊያ የአፍሪካ ህብረት ኮሚሽን ሊቀመንበር ልዩ ተወካይ አምባሳደር ፍራንሲስኮ ማዴራ በወታደራዊ ሰፈራቸው ላይ የተፈጸመውን ጥቃት በጥብቅ አውግዘዋል። የሶማሊያ መከላከያ ሚኒስትር አብድቃድር ሼክ አሊ ዲኒ ባወጡት መግለጫ በአፍሪካ ህብረት ሰፈር ላይ የተፈጸመውን ጥቃት አውግዘዋል። የአሸባሪ ቡድኖች ጥቃት የሶማሊያ ወታደራዊ ኃይልንና የአፍሪካ ህብረት ወታደሮችን ጠላቱን ከማጥፋት ጥረታቸው አይገታም ብለዋል።
እየተባባሰ የመጣውን የቡሩንዲን ብጥብጥ በመቃወም የተናገሩት የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ሀገሪቱ ህግና ስርዓቷ በአጠቃላይ የሚፈራርሱበት አፋፍ ላይ ደርሳለች ሲሉ አስጠነቀቁ። የተባበሩት መንግስታት ድርጅቱ የሰብአዊ መብቶች ኮሚሽነር ዛይድ ራአድ አልሁሴን ዛሬ አርብ ባወጡት መግለጫ የቡሩንዲ የጸጥታ ኃይሎች ከአንድ ወር በፊት በተቃዋሚ ደጋፊዎች መኖሪያ ቤቶች ላይ ወረራ አድርገው የፈጸሙት ጥቃት የሰብአዊ መብት ረገጣ ነው ብለዋል። በድርጊቱ ወቅት ሴቶችን በቡድን ደፍረዋል። በአካባቢው አስከሬኖች አንድ ላይ የተቀበሩበት የጅምላ መቃብር መገኘቱንም ከነዋሪዎች ሪፖርት ደርሶናል ብለዋል ኮሚሽነሩ። እነዚህ ሪፖርቶች ብሔረሰባዊ ቀውሱ እየተስፋፋ መሆኑን ጨምሮ የሁኔታውን አሳሳቢነት የሚጠቁም ነው ብለዋል። ባለፈው እንደ አውሮፓውያን አቆጣጠር ታህሳስ 12 ቀን የሀገሪቱ ጦር ሰራዊት ባወጣው መግለጫ በዋና ከተማዋ በቡጁምቡራ ቢያንስ 87 ሰዎች ያልታወቁ ታጣቂዎች በ3 ወታደራዊ ተቋማት ላይ ባደረሱት ጥቃት ሲል ተገለዋል እንዳለ ይታወሳል። ይሁን እንጂ ከየተደበቅንበት የወጣነው ቅዳሜ ዕለት ነው ያሉ እማኞች ደግሞ ለጋዜጠኞች በሰጡት ቃል በየመንገዱ በመቶዎች የተቆጠሩ ሰዎችን አስከሬኖች አይተናል። አንዳንዶቹን ከየቤታቸው እያወጡ እየጎተቱ አውጥተው ነው የረሸኗቸው ብለዋል። ጦር ሰራዊቱ ስለ ወንጀላው ማብራሪያ ለመስጠት ፈቃደኛ አልሆነም።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዓለም የጤና ድርጅት ሲየራ ሊዮንን ከኢቦላ ነጻ ብሎ ባወጀ በማግስቱ በአንድ አስከሬን ላይ በተደረገ ምርመራ ቫይረሱ እንደተገኘ አንድ የሀገሪቱ ባለሥልጣን ገለጹ። የዓለም የጤና ድርጅት ዛሬ ባወጣው መግለጫ በቅርቡ ታመው ያረፉ አንዲት ሴት አስከሬን ላይ በተደረገ ምርመራ የኢቦላ ቫይረስ መገኘቱን አረጋግጧል። ይህ የሚያሳየው ይላል ደብሊው ኤችኦ በመጪዎቹ ወራት ብርቱ የሆነ ክትትልና እርምጃ የሚያስፈልግ መሆኑና በሽታው ሊያንሰራራ ስለሚችል ዝግጅት ማድረግ እንደሚገባ ነው። የዓለም የጤና ድርጅት ላይቤሪያ ከኢቦላ ነጻ ሆናለች ብሎ ትናንት ሐሙስ አውጇል።
በመጨረሻም ኢንዶኔዥያ ዋና ከተማ ጃካርታ ውስጥ የሰባት ሰው ህይወት ለጠፋበት ለትናንቱ የተቀነባበረ የቦምብና የመሳሪያ ጥቃት የእስልምና መንግስት ነኝ የሚለው ቡድን ኃላፊነት ወስዷል። ከሞቱት መካከል አምስቱ አጥቂዎቹ ራሳቸው እንደሆኑ ተነግሯል። ከእስልምና መንግስት ቡድን ጋር ንክኪ ያለው አአማክ የተባለ የዜና አገልግሎት ሲናገር መሃል ጃካርታ ውስጥ በሚገኙ የባለጸጎች መኖሪያዎች አካባቢ የተካሄደው ጥቃት ኢላማ ያደረገው የውጪ ዜጎችንና የሚጠብቋቸውን የጸጥታ ኃይሎች ነው ብሏል። ከቆሰሉት 20 ሰዎች መካከል የውጪ ሀገር ሰዎች እንዳሉባቸው ተነግሯል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን። የአርብ ምሽት ልዩ ልዩ ዝግጅቶች፣ ዘገባዎችንና በርከት ያሉ ቅንብሮችን ይዘንላችኋል። ወደ ቀዳሚው የዕለቱ አብይ ርዕስ ከመሻገራችን አስቀድሞ ግን ቆየት ብለን ከምናሰማችሁ ዘገባዎች መካከል አንዱን ቀንጨብ አድርገን እናቅርብላችሁ።
ኢህአዴግ ወይም ደግሞ ገዢ ፓርቲ አወቃቀር ህዝብን ማሳመን አሳምኖ ማሰራት የመጀመሪያው የድርጅቱ መመሪያ ነው። ስለዚህ የዚህ ማስተር ፕላን ጉዳይ ህዝቡ አልቀበልም ወይም ደግሞ ለጊዜውም ቢሆን ጥቅሙ አልታየኝም እስካሁን ድረስ ኦዲት መሰረዙ እንደኔ የኦዲድን ብስለት ነው ላያየው።
አቶ ኤልያስ ግዳይ ኦዲድ መጀመሪያ ማስተር ፕላኑን ለህዝብ አቀርቧል ብለው ነበረ። መታወቅ ያለበት ነገር ማስተር ፕላኑን አዘጋጅቶ ያቀረበው ኦዲድ አይደለም፣ የአዲስ አበባ መስተዳድርም አይደለም። የማስተር ፕላኑን የሚያዘጋጅ ልዩ ጽህፈት ቤት ነው።
የቀደሙት አቶ ኤልያስ ግደይ የኢትዮጵያን መንግስት ፖሊሲዎች በመደገፍ እርሳቸውን ተከትለው የተሰሙት ደግሞ አቶ ጸጋዬ አራርሳ ናቸው። የኢትዮጵያን መንግስት ፖሊሲዎች ተጠያቂ ያደርጋሉ። ለሙሉ ዝግጅቱ ለጥያቄው መልስ በሁለተኛው አጋማሽ ይዟቸው ይመለሳል። አሁን በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው።
ኒውዮርክ ውስጥ በተባበሩት መንግስታት ድርጅት ጠቅላይ ጽህፈት ቤት ደጃፍ የኢትዮጵያ መንግስት ኦሮሚያ ውስጥ እየፈጸመ ነው ያሏቸውን አድራጎቶች በመቃወም ከተለያዩ የዩናይትድ ስቴትስ ከተሞች የተጠራሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሰልፍ እያደረጉ ናቸው። ሰልፉን ባልደረባችን ሶራ ሀለኬ እየተከታተለው ነው። ሰሎሞን አባተ በቅርቡ በስልክ አነጋግሮታል ሶራን።
ሶራ እንደምን ዋልክ?
እንደምን ዋልክ ሰለሞን?
የት ነው አሁን በትክክል ያለኸው?
አሁን ያለሁት 43ኛ እና 43 ስትሪት እና ፈርስት ላይ ነው ያለሁት። የተባበሩት መንግስታት ድርጅት ፊት ለፊት ነው ያለ ነው።
እዛ ያሉት የተሰለፉት እነማን ናቸው?
የተሰለፉን እንግዲህ ከተለያዩ የአሜሪካ ግዛቶች ወይም ስቴቶች የተወጣጡ የኦሮሞ ብሔረሰቦች እና ሌሎችም ናቸው። ዋና ምክንያታቸው እዚህ የመጡበት እንግዲህ ከአስር ሰዓት ጀምሮ ነው፣ አስር ተኩል ጀምሮ ነው እዚህ ያሉት።
በኢትዮጵያ አቆጣጠር ከጠዋቱ 4 ሰዓት ጀምሮ ማለት ነው።
ከጠዋቱ 4 ሰዓት ጀምሮ ነው ያሉት። እዚህ በኋላ 1-2 ሰዓት ይቆያሉ ይመስለኛል። እንግዲህ የመጡት ከተለያዩ ክፍለ ግዛቶች ናቸው የመጡት። የተለያዩ መፈክሮችን ይዘዋል።
ምንድን ናቸው እስኪ እነዛ የያዟቸው መፈክሮች?
ቆይ አንድ አንተ ተዘዋውረ ማየት አለብኝ። አንድ ቆየ።
እሺ
እንግዲህ ከያዟቸው መፈክሮች አንዱ ኢትዮጵያ መንግስት በህዝቡ ላይ ያደረሰው ግፍ፣ እስራትና ግድያ ይቁም። ማስተር ፕላኑ ብቻ አይደለም ጥያቄያችን ከዛ ጀርባ ያለው መልእክቱ የኢትዮጵያ መልእክት የሚያስተላልፈው ነው። ብዙ ኦሮሞዎች እና ብዙ ወጣቶች፣ እናቶች እና ተማሪዎች እየተገደሉ ናቸው። የተባበሩ መንግስታት ዩናይትድ ኔሽን በኢትዮጵያ ህዝብ ላይ እየደረሰ ያለው በኦሮሞ ህዝብ ላይ እየደረሰ ያለው ግድያና እስራት ይቁም፣ የተለያዩ መፈክሮችን ይዟል። እንግዲህ የተባበሩ መንግስታት ለኢትዮጵያ የሚሰጠው እርዳታ ይቁም፣ የተለያዩ ፎቶዎችን ይዟል። በጣም አካላቸው የቆሰለ ሰዎች ይታየኛል፣ በፎቶ የያዙት ማለት ነው። የተለያዩ መፈክሮችን ይዟል እንግዲህ ፎቶም ጭምር ማለት ነው። ሰለማ
ሶራ፣ ስንት ሰው ይሆናል አሁን እዛ ሰልፍ ላይ እየተገኘው?
እንግዲህ እኔ እንደምገምተው ከ200 እስከ 250 የምገመቱ ይመስለኛል። በተጨማሪም ደግሞ የያዟቸው መፈክሮች አቶ በቀለ ገርባና ሌሎች የኦሮሞ እስረኞች እና ሌሎችም ይፈቱ የሚል ነው። የታሰሩ ሰዎችን ፎቶ ይዟል። እንግዲህ ይሄን ብቻ አይደለም እንግዲህ የተለያዩ መልእክት ያላቸውን ጽሁፎች ነው ይዘው የሚገኙት። አትሊስት 100 በላይ የሚሆኑ ጽሁፎችን ይዟል። ሰለሞን፣
ያነጋገርካቸው አዘጋጆች አሉ በአካባቢህ? ልታገናኘኝ ትችላለህ አሁን?
አሁን እንደሱ አረግ።
እሺ
አንደ ቆየ። ኦኬ አንደ አዘጋጅ አግኝቻለሁ። አንደ ቆየ።
እሺ
ሄሎ
ሄሎ ጤና ይስጥልኝ ወንድሜ።
አካም እንደምናችሁ?
እግዚአብሔር ይመስገን። እንደምን ዋሉ?
ጤና እግዚአብሔር ይመስገን።
በምን ሁኔታ ነው ሰልፋችሁ የሚገኘው? አሁን
ሰልፋችን በጥሩ ሁኔታ ነው የሚገኘው። ያው እንግዲህ እኛ ብሶታችን እያሰማን ነው። ተባበሩ መንግስታት ቢሮ ፊት ለፊት በዛ ሁኔታ ላይ ነው የሚገኘው።
ማን ልበል እርስዎን?
እኔ ደምሴ ወየቻ ይባላለሁ።
ምንድን ነው እርስዎ ከዚህ ሰልፍ ጋር ያሉት ግንኙነት?
እኔ ከአዘጋጆቹ ኮሚቴ ውስጥ አንዱ ነኝ።
እንዴት ነው ያዘጋጃችሁት? እንዴት ጠራችሁ ይህንን ሰልፍ?
ይህንን የጠራንበት ምክንያት በአሁኑ ሰዓት በሀገራችን ውስጥ በኦሮሞ ተማሪዎች እና ኦሮሞ ገበሬዎች እና በአጠቃላይ በኦሮማ ሕዝብ ላይ የሚገኘው ግድያ እና ጭፍጨፋ እንዲሁም እስራት እንዲሁም ድብደባ እንዲቆም የተባበሩት መንግስታት ውስጥ አንደኛው አንዱ የፈረመችው ኢትዮጵያ ያንን መብት የሰው ልጆች መብት እንድትጠብቅ ለመጠየቅ ነው እዚህ የመጣ ነው።
የሰብአዊ መብቶችን ስምምነት ማለት ሆነው?
ያ
እነማን ናችሁ ይህንን ሰልፍ ያዘጋጃችሁት? በምን ሁኔታ ነው በምን መንገድ ነው የጠራችሁት ያስተባበራችሁት?
ይህንን ያዘጋጀ ነው ኒውዮርክ የምንኖረው የኦሮሞ ብሔረሰቦች ብሔርና ሌሎችም ዲሲ አካባቢ የሚኖሩ አንድ ላይ ሆነን ነው። ህዝቡ የመጣው ከመላው የአሜሪካ ስቴት ማለት ይችላለሁ፣ ከሚችጋን፣ ከአትላንታ ከተለያየ ቦታዎች ነው ወደዚህ የመጡት እና ዛሬ በብዛት ህዝቡ እዚህ ተገኝቶ በህዝባችን ላይ ያለው ችግር ለተባበሩት መንግስታት እያሰማ ነው እንደሚሰማ። አሁን
ከሰልፉ ሌላ በአካል ቀርባችሁ ያስገባችሁ ጥያቄ አለ ለመንግስታቱ ድርጅት?
በአካል አሁን እንግዲህ ለማስገባት ፍሮንት ደስ ኮሚቴያችን ለመሄድ እያሰቡ ነው እና ፕሬስ ሪሊዝም ለዩኤን ስፖክስ ፐርሰን በኢሜይል ለመላክ እያዘጋጀ ነው።
በስም የጠቀሳችሁት ባለስልጣን ወይም የተባበሩ መንግስታት ድርጅት አካል አለ በዚህ ጥያቄያችሁ ላይ?
አሁን እየጠበቅን ነው የደን ፍሮንት ደስ የደን ለማነጋገር።
ምን ያህል ትቆያላችሁ ከአሁን በኋላ እዚህ ሰልፍ ላይ?
እስከ ሁለት ሰዓት ይቆያል፣ ግን ያው በማይክሮፎን ከአስራ ሁለት ሰዓት እንቆያለን። ከዚያ በኋላም ብሶታችን በዓለም አክሮፋንም ለማሰማት እንቀጥላለን። እስከ ሁለት ሰዓት ፍቃድ አለን ለመቆየት።
በነገራችን ላይ የኢትዮጵያ መንግስት የማስተር ፕላኑን እቅድ መተውን እየተናገረ ነው ያለው። በዛ ላይስ ምንድን ነው የእናንተ አቋም?
እሱ መንግስት ያለው ማስተር ፕላኑን አቁም ያለው ነው ያለ እንጂ ሰርዣለሁ አላለም። ስክራፕ ወይንም ሰርዣለሁ አላለም። ይሄ ጊዜ ለመግዛት ነው በአፉ እየተናገረ ስራውን እየሰራ ነው። የኢትዮጵያ መንግስት ዓለምን ለማታለል በጣም በጣም ስማርት ነው እና እሱ አይታመንም። በአፍ እያለ ህዝቡን እየገደለ እንደዛ አይነት ነገር የለም። መጀመሪያ ወታደሩን ከኦሮሚያ ማስወጣት አለበት። የታጠቀ ኃይልን ከኦሮሚያ ካላስወጣ ሌላ ነገር የለም። የታጠቀ ኃይል ከኦሮሚያ እስካልወጣ ድረስ የሚያደርገውን ሽምገላ ምንም ተቀባይነት የለውም።
ሌላስ አንድ ሁለት ብላችሁ ልትዘረዝሩ የምትችሏቸው ጥያቄዎች አሏችሁ?
ያ ጥያቄዎች አሉን የምንዘረዝራቸው።
በደብዳቤዎቻችሁም ቢሆን የምታስገቡት?
በደብዳቤያችን ላይ የተጠቀሱት ዝርዝር እንትኖች አሉ።
ምንድን ናቸው የተወሰኑት?
በአፋጣኝ የኢትዮጵያ መንግስት እንዲያቆም፣ ወታደሩን ከኦሮሚያ እንዲያወጣና በህጋዊ ፖሊሶች እንዲተኩ፣ የታሰሩትን ቶሎ እንዲለቀቁ እና ብዙ ናቸው ጥያቄዎች የዘረዘርናቸው እንዲ ለማስገባት።
እሺ፣ በጣም አመሰግናለሁኝ። እንግዲህ ደግሞ ተመልሰን እንደዚሁ ያላችሁበትን ሁኔታ እንከታተላለን። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ ስለተከታተላችሁን።
ደህና ዋሉ። ባልደረባዬን አገናኙኝ። ሄሎ ሶራ፣ ለውጥ አለ በቁጥርም?
እስከ ሁለት ሰዓት ስለሚቆይ ቁጥሩ እየጨመረ ሊመጣ ይችላል። የተለያየ ሚዲያም እየመጣ ስለሆነ
ጥያቄያቸውን ለማስገባት እየሞከሩ እንደሆነ ነግረውኝ ነበረ። ፈቃድ አግኝተዋል? ወደ ውስጥ ወደ ግቢ መግቢያ
እየጠበቁ ናቸው። እንግዲህ መልእክት ልኳል፣ እየጠበቁ ናቸው። ዩናይትድ ኔሽን የሚመጣ ሰው እስከ ሁለት ሰዓት እዚህ ስለሚቆዩ መልእክት እየጠበቁ ናቸው። እስካሁን ወጥቶ እንትን አላቸው የለም፣ ግን እስከዚህ ይቆያሉ። በሰማሁት ኢንፎርሜሽን
በኒውዮርክ ሰዓት አቆጣጠር እስከ ቀኑ ስምንት ሰዓት ማለት ነው። እሺ ሶራ፣ ሌሎች መገናኛ ብዙሀን አሉ? ለነገሩ እዛ አካባቢ
ሌሎች አሉ፣ ሌሎች ሚዲያዎች አሉ።
እሺ ሶራ፣ አመሰግናለሁኝ ለዘገባ። እንግዲህ እየተከታተል እንደ ሁኔታውን እናያለን። እየቆየ ነው።
አመሰግናለሁ ሰለሞን።
Our land, our land, our land, our people. Minimum. demand democracy.
We demand democracy.
We demand justice.
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 በኒውዮርክ የተካሄደ ያለው ሰልፍ አሁንም እንደቀጠለ ነው። ወደ ቀጣዩ ዘገባችን ስናልፍ የአዲስ አበባና የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን ንድፍ ተግባራዊ ይደረጋል መባሉን ተከትሎ ከአንድ አመት ከስድስት ወር በኋላ በህዳር ወር አጋማሽ እንደገና ያገረሸው ተቃውሞ ዛሬም ቀጥሎ መዋሉን በመሰላ ከተማ አባድር በተባለ ቦታ ያንድ ተማሪ አስከሬን ወድቆ መገኘቱን እንዲሁም አንድ የሃሮማያ ዩኒቨርሲቲ ተማሪ ከፎቅ ላይ ወድቆ ህይወቱ ማለፉን የኦሮምኛ ዝግጅት ባልደረቦቻችን ዘግበዋል። ዝርዝሩን ጽዮን ግርማ ይዛ ቀርባለች።
ጽዮን ግርማ እየተዘጋጀች ነው ይሄንን ዘገባ ለማቅረብ። ወደ ተከታዩ ቅንብር እናልፋለን።
እሺ የጽዮን ዘገባ እንደደረሰን እናቀርባለን። ወደ ቀጣዩ ዝግጅት እንለፍ። የኢትዮጵያ የልማትና ዓለም አቀፍ አጋሮች ኦሮሚያ ውስጥ ተገድለዋል ያሏቸውን 140 ሰዎች ጉዳይ በቅርበት እንዲፈትሹ ሲቪከስ ተብሎ የሚጠራው የዜጎች ተሳትፎ ዓለም አቀፍ ጥምረት ጥሪ አሰምቷል። ዝርዝሩን ሰሎሞን አባተ ይዟል።
ሲቪከስ የዛሬ 23 ዓመት የተመሰረተ ዓለም አቀፍ ጥምረት ነው። ሲቪከስ የተመሰረተው በመላው ዓለም የዜጎችን የተግባር እንቅስቃሴና ሲቪሉን ማህበረሰብ ለማጠናከር በሚል ዓላማ የተመሰረተ ዛሬ በ145 ሀገሮች ውስጥ አባላት ያሉት ዋና ጽህፈት ቤቱ ጆሃንስበርግ ደቡብ አፍሪካ የሆነና ለንደን፣ ጄኔቫና ኒውዮርክ ቢሮዎችን ከፍቶ እየሰራ ያለ ተቋም ነው። የሲቪከስ የምስራቅ አፍሪካና የአፍሪካ ቀንድ የመብቶች ዘብ ወይም ለዘቦች ዘብ ቁሙ Defend the Defenders በሚል የተሰየመው ፕሮጀክት እና አምነስቲ ኢንተርናሽናል የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ቡድን ትናንት በጋራ ባወጡት መግለጫ ለኢትዮጵያ የልማትና ዓለም አቀፍ አጋሮች አቤቱታ አሰምተዋል። ሲቪከስና አምነስቲ ኢንተርናሽናል በየዌብሳይታቸው ላይ ባወጡት ጥሪ ኢትዮጵያ ውስጥ ከታህሳስ አንስቶ ተገድለዋል ያሏቸው 140 ሰዎችን ጉዳይ በትኩረት እንዲይዙ ነው የጠየቁት። የኦሮሚያው አለመረጋጋት የተጫረው ህዳር 2 2008 ዓመተ ምህረት ከአዲስ አበባ በስተደቡብ ምዕራብ በሚገኝ የኦሮሚያ ክልል ስፍራ የአንድ ትምህርት ቤትና ደን ይዞታዎች ለግል ባለሀብት መሰጠታቸውን በመቃወም የአካባቢው ሰዎች ሰላማዊ ሰልፍ ባደረጉበት ወቅት እንደነበር የሲቪከስና የአምነስቲው መግለጫ አስታውሶ ከዚያን ጊዜ አንስቶ ተቃውሞዎቹ በይዘትም በስፋትም እያደጉ መምጣታቸውን ተናግሯል። ተቃውሞዎቹ በመንግሥት ባወጣው የተቀናጀ ልማት አዲስ አበባ ወደ ኦሮሚያ እየተስፋፋች ትሄዳለች የሚል ስጋት ማንሳታቸውንም መግለጫው ተናግሯል። ሰልፎቹና የአደባባይ ተቃውሞዎቹ ወደ ኃይልም እየተለወጡ ብዙ ሰልፈኞች መገደላቸውን፣ ብዙዎቹ የሰልፎቹ ተሳታፊዎችና የተቃዋሚዎች መሪዎች መታሰራቸውንም ጠቁመዋል። መንግሥት የማስተር ፕላኑን እቅድ መሰረዙን የከትናንት በስቲያው ማክሰኞ ጥር 3 2008 ዓ ም ቢያስታውቅም ተቃዋሚዎች ግን በማግስቱ በአንዳንድ የምዕራብ ሐረርጌ አካባቢዎች በአምቦና በወለጋ አደባባይ መውጣታቸውን፣ የመንግሥቱ ወታደሮች ጥይት መተኮሳቸውንና ተቃዋሚዎችን መደብደባቸውን መግለጫው አመልክቷል። በመግለጫው ላይ ቃላቸውን ያሰፈሩት የአምነስቲ ኢንተርናሽናል የምስራቅ አፍሪካ፣ የአፍሪካ ቀንድና የታላላቅ ሐይቆች አካባቢ ዳይሬክተር ሙቶኒ ዋንየኪ የፖሊስና የወታደር እርምጃ የተከተለው መንግሥቱ በአመዛኙ ሰላማዊ ተቃዋሚዎችን ሽብርተኞች ሲል ታህሳስ 5 2008 ዓ ም ከጠራ በኋላ ነው ብለዋል። ሙቶኒ ዋንየኪን ባልደረባዬ ሳሌም ሶሎሞን ማምሻውን አነጋግራ ነበር።
I mean, fortunately, the government has cancelled the plan now. The problem is that...
ምለው ጥሩ ነገር መንግሥት አሁን እቅዱን ሰርዟል። ችግሩ እቅዱ ከተዘረዘም በኋላ ተቃውሞ ሲቀጥል የመንግሥት ጸጥታ ኃይሎች የሚወስዱት እርምጃ ያው የቀድሞ መሆኑ ነው። ስለዚህ የምናደርገው ጥሪ በመሠረቱ እኛ ብቻ ሳንሆን በክልሉ ያሉ አጋሮቻችን፣ ሌሎች የሰብአዊ መብት ድርጅቶች እንደ ሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች፣ የምስራቅ አፍሪካና የአፍሪካ ቀንድ የሰብአዊ መብት ተሟጋች ድርጅት ፕሮጀክት ዲፌንድ ዲፌንደርስ የተባለው ጭምር ሁላችንም የምናቀርባቸው ጥያቄዎች አንድ በዚ ተቃውሞ ወቅት በመንግስት ቁጥጥር ስር የዋሉ ሁሉ ያላንዳች ቅድመ ሁኔታ እንዲፈቱ ነው። አምነስቲ አብዛኞቹን እንደ ህሊና እስረኞች ነው የሚቆጥራቸው። ፖሊሶች የወሰዱት እርምጃ በነጻ ቡድን መመርመር አለበት። ወንጀል የፈጸሙ ለፍርድ መቅረብና መቀጣት አለባቸው። የእርምጃም ተቃዋሚ ሰልፈኞች ላይ ፖሊሶች መውሰድ ስላለባቸው ትክክለኛ እርምጃ ኢትዮጵያ ውስጥ ውይይት እንደሚጀምር ተስፋ እናደርጋለን።
ለመሆኑ የኢትዮጵያ መንግስት ይህንን ይቀበላል ብለው ያስባሉ? ዋይኪ ይመልሳሉ።
አይ አይደለም። ለዚህም ነው ታዲያ ለእንደዚህ አይነቱ ሁኔታ መልስ የሚሆነው ጫና እየተደረገ ያለው። መንግስት ተቃውሞ የተነሳበትን እቅድ መሰረዙ የበጎ አመለካከት ምልክት ነው ብለን ነው የምናምነው። የማህበረሰቡን ተቃውሞ ችላ በማለት እንደገና ፕሮጀክቱን ለመተግበር የሚወስኑ አይመስለኝም።
ለመሆኑ ዋየኪ የኢትዮጵያ መንግስት እንደ ሂዩማን ራይትስ ዋች እና እንደ አምነስቲ ኢንተርናሽናል አይነቶቹ ቡድኖች በሀገሪቱ ውስጥ እየተካሄደ ያለውን ሁኔታ እንዳያዩ ወይም እንዳይንቀሳቀሱ ለምን እንደከለከለ የሰጠው ምክንያት አለ?
Well, again, I mean, this is sort of historical. You know about the sort of legislation that affects...
እንግዲህ እንደገና ይህ ታሪካዊ ነው። የሲቪል ማህበረሰብ መደራጀት መብት ኢትዮጵያ ውስጥ የተገደበ ነው። በ15% በጀት ብቻ እንዲደራጁ ነው መንግስት የፈቀደው። ያ ምንም አይነት የሰብአዊ መብት ጥበቃ ስራ ኢትዮጵያ ውስጥ አይሰራም ማለት ነው። ስለዚህም ይህን ተቃውሞ ያካሄዱ ወጣት ኢትዮጵያውያን ይህግ ያለ ማለት ነው፣ ጀግኖች ናቸው ለማለት ያስደፍራል። ባጭሩ የሰብአዊ መብት ተማጋች ድርጅቶች ኢትዮጵያ ውስጥ ለመስራት በጣም ችግር አለባቸው። እንደ አምነስቲ ኢንተርናሽናል ያሉ ድርጅቶች ጥረት ኢትዮጵያ የመብት ተሟጋች ድርጅቶች እንዲመሰረቱላት እንጂ እነሱን ተክቶ ለመስራት አይደለም።
ሲቪከስና አምነስቲ ኢንተርናሽናል በዚሁ መግለጫቸው ላይ የኢትዮጵያ መንግስት በተቃዋሚዎች፣ በጋዜጠኞችና በተቃዋሚ መሪዎች ላይ ያካሄደ ያለውን እስራት፣ ድብደባና ግድያ በአስቸኳይ ያቁም፣ ቤተሰቦችን፣ ጠበቆችን ማግኘት እንዲቻል፣ የታሰሩበትም ሁኔታ እንዲጎበኝ፣ የፍርድ ቤት የበላይነት እንዲገኝ፣ እንደዚሁም ገለልተኛ የማጣራት ስራ እንዲከናወን፣ ከመጠን ያለፈ ኃይል መጠቀሙ ከተረጋገጠ ደግሞ ተጠያቂዎች ለፍርድ እንዲቀርቡ ሲል ጠይቋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ቢሮ የወጣውን መግለጫ እንደዚሁ የኦሮሞ ብሔረሰብ ብሶትን በተመለከተ ትርጉም ሰጪ ድርድር እንዲካሄድ ጥሪ ማቅረቡን ቀደም ሲል አሰምተናል። ወደ ቀደም ሲል መግቢያውን አንብበን ወደ ነበረው ዘገባ እናልፋለን። የአዲስ አበባና የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን ንድፍ ተግባራዊ ይደረጋል መባሉን ተከትሎ በህዳር ወር አጋማሽ እንደገና ያገረሸው ተቃውሞ ዛሬም ቀጥሎ መዋሉን በመሰላ ከተማ አባድር በተባለ ቦታ የአንድ ተማሪ አስከሬን ወድቆ መገኘቱን እንዲሁም አንድ የሀሮማያ ዩኒቨርሲቲ ተማሪ ከፎቅ ላይ ወድቆ ህይወቱ ማለፉን የኦሮምኛ ዝግጅት ባልደረቦች ዘግበዋል። ጽዮን ግርማ ዘገባውን ይዛለች።
በምዕራብ ሐረርጌ መሰላ ከተማ ስለነበረው ሁኔታ የአይን እማኝ መሆናቸውን የገለጹልን ስማቸው እንዳይገለጽ የጠየቁት ምንጫችን ያለፈው እሁድ ጥር አንድ ቀን ተማሪዎችና የአካባቢው ማህበረሰብ በጋራ ሆነው የታሰሩ ሰዎች ይፈቱ፣ ለሞቱት ሰዎች ፍትህ ይሰጥልን፣ በኦሮሚያ ከተሞች ላይ ሰፍረው ነዋሪውን መተናፈሻ ያሳጡ የፌዴራል ፖሊስ አባላት ለቀው ይውጡ የሚሉ መፈክሮችን የያዙ ተቃውሞዎችን አሰምተው እንደነበር ገልጸው፣ ማምሻውን ግን የፌዴራል ፖሊሶች የሰልፉን አስተባባሪዎች ፍለጋ ወደ አካባቢያቸው መምጣታቸውን ተናግረዋል።
ፌዴራል ፖሊሶቹ መጥተው ልጆቹ ያሉበትን ሲጠይቁ የከተማው አስተዳዳሪ ተማሪዎቹ እናንተን ካዩ ስለሚሸሹ እኔ ፈልጌ አመጣቸዋለሁ ብሎ ሸኛቸው።
እኚሁ ግለሰብ ጨምረው ሲያስረዱ ልጆቹ ሸሽተው ከመሰላ አባድር የተባለ ቦታ ሄደው ስለነበር ሮብለት ማምሻውን በሪሳ ሰኢድ የተባለውን ወጣት የከተማው ሚሊሺያዎች ያዙት። እናም ሊወስዱት እንደሚፈልጉት ነገሩት ይላሉ።
ባሰኔ አረዳ አባድር ጀዳውራ መንጫ ረንቃምን ይዛራው እንዲመሙራለ
እንደያዙት ሊወስዱት ሲሉ መጥሪያ ካላሳያችሁኝ አልሄድም በማለት እምቢ አለ። ነገር ግን አስገድደው ወሰዱት። በማግስቱም አባድር በተባለው አካባቢ ሰውነቱ ተቆራርጦ አስከሬኑ ጉድጓድ ውስጥ ተጥሎ ተገኘ።
ተማሪዎቹና የአካባቢው ነዋሪ ጉዳዩ እንዲጣራ አስክሬኑም እንዲመረመር ከፍተኛ ግፊት በማድረጋቸው የቀበሌው አስተዳደርና አንድ የፖሊስ መታሰራቸውን መስማታቸውን አስተያየት ሰጪው ገልጸዋል። የከተማው ፖሊስ ቢሮ ኃላፊ አቶ ነጋሽ ስለ ጉዳዩ ተጠይቀው
አልጅሩ ለምንደመስ እንደተንኩን አለያቄ
አሁን እናንተ የምትሉት ሰውዬ ገደል ውስጥ ወድቆ ማለትም ሞቶ ተገኝቷል። በምን እንደሞተ አልተጣራም። ሰውነቱ ላይ ምንም የተቆራረጠ ነገር የለም። ምርመራ እየተደረገ ነው። ከዚህ በላይ የማውቀው የለም።
በሌላ በኩል ከተቃውሞ ጋራ በተያያዘ የመማር ማስተማር ሂደቱ እንደተቋረጠ የሚነገረው የሐረማያ ዩኒቨርሲቲ የኤሌክትሪካል ኢንጂነሪንግ ተማሪ በዛሬው ዕለት ከፎቅ ላይ ወድቆ ሕይወቱ ማለፉን የዓይን እማኝ ነን ያሉ ምንጮች ተናግረዋል። እንደ የዓይን እማኞቹ ገለጻ ተማሪ ቶሎሳ ቱፌራ ከዩኒቨርሲቲው ህንጻ ሶስተኛ ፎቅ ላይ ቆሞ እንደነበር፣ ነገር ግን እርሱን ያዩ ተማሪዎች በምን ምክንያት እንደሆነ በማይታወቅ መንገድ ወድቆ መገኘቱን ተናግረዋል። ከዚያም በኋላ አምቡላንስ ጠርተው ወደ ሆስፒታል እንደወሰዱት ይናገራሉ።
ክሊኒካችን አቀቤ እርገ ኩፌ ካሰኒ ቦደ መሌ ጎን ኩፉ ግረን ቱሬ ገራ ሆስፒታላት የሴሪ ሴሪ ነው።
እኔ ያለሁት ሐረር ከተማ ህይወት ፋና ሆስፒታል ነው። ቀደም ሲል ሌላ በጥይት የተመታ ጓደኛዬን እያስታመምኩ ነበር። ጓደኞቼ ደወሉልኝና እዚያ ሆስፒታል አገኘሁት። ሐኪሞቹ ሕክምና ያደርጉለት ጀመር። ሰውነቱ ተጋግጧል። በቀኝ በኩል ልቡ ስር ቁስል አለ። አንገቱ ስር ስጋው ተቦጭቋል።
ከወደቀበት አንስተው ወደ ሆስፒታል በአምቡላንስ ወስደው አምቡላንሱን በፍጥነት ስለነበረው ተጋጭቶ እንደቆመና እንደገና በሌላ መኪና ጭነው ወደ ሐረር ከተማ እንደወሰዱት ሌላ የዓይን እማኝ ተናግረዋል። ሐረር ከተማ የሚገኘው ህይወት ፋና ሆስፒታል ከደረሱም በኋላ የህክምና ባለሙያዎች ህይወቱን ለማትረፍ ቢረባረቡም ህይወቱ መትረፍ እንዳልቻለ ሆስፒታል አብሮ እንደነበረ የገለጸልን ሌላ እማኝ ስለ ሁኔታው አስረድቷል። የህይወት ፋና የህክምና ባለሙያዎች ህይወቱን ለማትረፍ እየሞከሩ እንደነበር የተናገረው የዓይን እማኝ በመጨረሻም ይህን ይላል።
ሞቶ ምጫ ይጃላላ ጅሩቲ ዮኪ አርከሳ ቀቤ አፈዮ ዶክተሮ ተወጅን ወኖት ሰከው ዳፎዶ ዴማ ጅረኔ ወዶ አርከሳ ቀብነ
እያየሁት እጁን ይዤ እያዋራሁት ሐኪሞቹ እጁ ላይ የሆነ ነገር ሊሰኩለት እየሞከሩ ህይወቱ አለፈ።
ተማሪ ቶሎሳ ቱፌራ የትውልድ ቦታው ምዕራብ ሸዋ ግንደበረት አቡና መሆኑን የገለጹት እማኞች አስክሬኑን ወደ ቤተሰቦቹ ለመላክ ጥረት እየተደረገ መሆኑን ገልጸዋል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ የምትከታተሉት የአርብ ምሽት ፕሮግራማችን ነው። አሁን ከምሽቱ 3:33 ሆኗል አዲስ አበባ ላይ። ለጥያቄው መልስ ተከታዩ ዝግጅታችን ነው።
የጥያቄው መልስ ዝግጅታችን አዲስ አበባና የፊንፊኔ ዙሪያ ልዩ ዞኖችን ያቀናጀ ማስተር ፕላን ያስከተለውን ተቃውሞ ተከትሎ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦፒዲዮ እቅዱን እንደሰረዘ ይታወቃል። እቅዱን በመቃወም ያያሌ ሰዎች ሕይወት ማለፉን፣ ብዙዎች መታሰራቸውን ስንዘግብ ቆይተናል። በርካታ አድማጮች በእቅዱና ተከትሎ በተነሳው ተቃውሞ ዙሪያ ጥያቄዎች ልከውልናል። ሁለት ምሁራን የኢትዮጵያ መንግስት የልማታዊ ፖሊሲ ደጋፊ የሆኑ አቶ ኤልያስ ግደይና በአዲስ አበባና የፊንፊኔ ዙሪያ ልዩ ዞኖችን ያቀናጀ ማስተር ፕላን እንዲሁም በፌዴራሊዝም ዙሪያ ብዙ ጽሁፎችን ያስነበቡ ዶክተር ጸጋዬ አራርሳ ለአድማጮቻችን ጥያቄ መልስ ይሰጡልናል። መስመሩን ለፕሮግራሙ አዘጋጅና አቅራቢ ለትዝታ በላቸው እንለቃለን።
እሺ አመሰግናለሁ። እስቲ ተዋወቁ መጀመሪያ። አቶ ኤልያስ ግደይ ከአዲስ አበባ ናቸው። አቶ ጸጋይ አራርሳን ደግሞ ያገኘዋቸው ከአውስትራሊያ ነው። አቶ ጸጋይ እስቲ ራስዎን ያስተዋውቁን።
እሺ አመሰግናለሁ ትዝታ። ጸጋይ ይባላለሁ። እኔም ነዋሪነቴና እድገቴ አዲስ አበባ ነው። አሁን ያለሁት አውስትራሊያ ሜልበርን ከተማ ነው። የህግ ተማሪ፣ ተመራማሪ፣ አስተማሪ ነኝ።
አቶ ኤልያስ ግደይ ራስዎን ያስተዋውቁን እስቲ።
እኔ በግሌ የኢትዮጵያ የምትመራበትን የልማታዊ መንግስት አስተሳሰብ ደጋፊ ነኝ። በቃ
እሺ አመሰግናለሁ። ልማታዊ የሚለውን የመንግስት ፖሊሲ የሚደግፉ ናቸው አቶ ኤልያስ ግደይ። ጊዜ አላባክንም፣ ቀጥታ ወደ አድማጭ ጥያቄ ሊሄድ በድምጽ ወደ መጣለን።
እንዴት ዋላችሁ? የእኔ ጥያቄ ውድ የኦፒዲዮ አባላት፣ በሁለት አመት ውስጥ ብቻ ከ200 በላይ የኦሮሞ ወጣት ደም በከንቱ ሲፈስ ምነዋፋችሁ ተሸበበ? የት አላችሁ እስከዛሬ? እንደ ቀልድ ሺዎች ከተደበደቡና ከታሰሩ ከተገደሉ በኋላ በሰዓታት ውስጥ የምታወጡት የፖሊሲ ቅያሬ ወይም ማስተር ፕላንን መተዋችሁ የዘገየ አይሆንም ወይ የሚል ጥያቄ ነው ያለኝ። አሁንስ ተጠያቂው ማን ነው? ህዝቡ ላይ የተኮሰው ነው ወይስ ሰላማዊ የወጣው ህዝብ ነው? ሰላማዊ ሰልፍ የወጣው ህዝብ ነው? በመግለጫችሁ እንደሰማ ነው ከፊት ለፊት ትክክለኛ ጥያቄ ያዘ፣ ከኋላ ደግሞ የአሸባሪ ጥያቄ ያዘ ብቻ ብላችሁ ለይታችኋል። ታዲያ እንዴት ብላችሁ ነው ከፊት ለፊት ላይ ያለው ላይ የምትጠቅሱትና የምትገሉ?
እሺ አድማጫችንን አመሰግናለሁ። እንግዲህ ሁለታችሁም ትላንትና የወጣውን የኦሮሞ ዲሞክራሲያዊ ድርጅት ኦፒዲኦ መግለጫ አይታችኋል ብዬ አምናለሁ። ከዛ ተከታይ አንድ ጥያቄ አለ። አቶ ደጀኑ ምን ይሉ በኢሜይል የላኩልን ሁለት ጥያቄ ነው የላኩልን። የመጀመሪያው አሁን የቀደመውን ይመስላል እና ላንብብላችሁ። ማስተር ፕላኑ ኦህደድ ብቻውን ሰረዘው ማለት ይቻላል ወይ? እና የማስተር ፕላኑ ፋይዳም እሳቤም ከኦህደድ የመነጨ መሆኑን የሚያስረዳ እርምጃ ነውን? ይላሉና አያይዛችሁ መልሱልኝ። ምናልባት አቶ ኤልያስ ግደይ ቢቀድሙ።
እሺ አመሰግናለሁ። የኦህዴድ የኢህአዴግ አባል ድርጅት ነው። ይህ አባል ድርጅት በአለፈው አመት በተደረገው ምርጫ የኦሮሞ ህዝብ ሙሉ ድምፅ መስጠት፣ እንደ ድርጅት ደግሞ ለህዝቡ የሚጠቅም ነገር ማሰብ ያው ከአንድ የፖለቲካ ድርጅት የህዝብን ውክልና ከወሰደ ድርጅት የሚጠበቅ ነገር ነው። ስለዚህ የዚህ የማስተር ፕላን ጉዳይ የመጀመሪያ ነገር ማስተር ፕላኑ ለህዝብ ይጠቅማል ብሎ ድርጅቱ አቅርቧል። ትልቁ ነገር ግን ማስተር ፕላኑ ለህዝብ ይጠቅማል ብሎ ማቅረቡ ብቻ ሳይሆን ያ ተጠቃሚ የሆነው ህዝብ ደግሞ አምኖ ሊቀበለው የግድ ነው። ምክንያቱም በኢህአዴግ ወይም ደግሞ በገዢ ፓርቲ አወቃቀር ህዝብን ማሳመን፣ አሳምኖ ማሰራት የመጀመሪያው የድርጅቱ መመሪያ ነው። ስለዚህ የዚህ ማስተር ፕላን ጉዳይ ህዝቡ አልቀበልም ወይም ደግሞ ለጊዜውም ቢሆን ጥቅሙ አልታየኝም እስካለ ድረስ ኦህዴድ መሰረዙ እንደኔ የኦህዴድን ብስለት ነው ላያሳየው። አንደኛ በኢትዮጵያ ታሪክ ውስጥ ህዝብ የሚፈራ ፓርቲ አልነበረም። ያው ቀደም ጀምሮ በምናውቀው ታሪክ ግን ህዝብ ማስቀየር የሚችል ህዝብ ማስገደድ እንደሚችል በትክክል የታየበት እና በኢትዮጵያ ታሪክ በ97 ምርጫ ቢሆን ልክ እንደዚህ የአዲስ አበባ ህዝብ ኢህአዴግን አልፈልግም ብሎ በሰጠው ድምፅ ኢህአዴግም ያን ድምፅ ተቀብሎ እስከ ባላደራ መንግስት አዲስ አበባ እንዲያስተዳደር የፖለቲካ ውሳኔ ወስኖ ነበር። አሁንም ቢሆን የሚጠቅም መሆኑ በድርጅቱ ግንዛቤ ቢኖርም ህዝብ ግን አልፈልገውም እስካለ ድረስ ይህን ትልቅ ውሳኔ መወሰን የኦህዴድን በሳልነት አመራር ያሳያል። ከዛ ውጭ ግን ኦህዴድ ማስተር ፕላኑን መሰረዝ መጣል ወይ የሚለው ማስተር ፕላኑ እቅድ ነው። እቅዱ በማን በማን ያለው? በአዲስ አበባ አስተዳደርና በኦሮሚያ ፊንፊኔ ዙሪያ ነው። ስለዚህ ማስተር ፕላን የሁለት ኃይሎች ስምምነት ነው። ቀደም ብሎ የአዲስ አበባ አስተዳደር ማስተር ፕላኑ ቢሮ እንደተዘጋ እንደተቋረጠ አሳውቋል። ኦህዴድም ያለውን ድርሻ ልክ እንደዚሁ እንደተቋረጠ አሳይቷል። ስለዚህ ከስራ ውጭ ነው ማለት ነው።
እሺ በጣም አመሰግናለሁ። ዶክተር ጸጋዬ አራርሳ የአቶ ኤልያስ ግደይን መልስ ሰምተዋል። አንድ ሌላ ይሄው ጥያቄ ያከለው አንድ ጥያቄ አለ። እሱን ላሰማሁትና አያይዘው መልሶን ይሰጡኝ።
ህዝቡን ማስተዳደር አልቻለም እናም ብዙ አልፈለጋችሁም እያላችሁ እስከ መቼ ለመግዛት ታስባላችሁ? አስታውሳለሁ። ይህ የአዲስ አበባ ጉዳይ ተነስቶ የኦሮሞ ህዝብ መብቱን መጠየቅ ከጀመረ ብዙ ዓመታት ሆነዋል። መልሱ ግን ግድያና እስራት ሰቆቃ ነው። ታዲያ ይሄ ሁላ ሰቆቃና መከራ እያለ ህዝቡ እስካሁን ይደግፈናል፣ በ100% መርጦናል የምትሉት ነገር ውሸት ከመቼ ነው የሚቀጥለው?
ከዛም በተጨማሪ ሌላ እንዲሁ ደጀኑ የተባሉ ማስተር ፕላኑ በኦህዴድ መሰረዙ እንደገና ህዝባዊ አጀንዳ ሆኖ የማይመለስበት እድል የመጨረሻ የዘጋ ይሆናል ወይ ብለዋል። ጥርጣሬ እንዳላቸው ነው የሚገልጸው። እና ይሄን ጨምረው እስቲ ዶክተር ጸጋዬ አራርሳ።
እሺ፣ አመሰግናለሁ ትዝታ። በመሰረቱ አቶ ኤልያስ ግዳይ ኦህዴድ መጀመሪያ ማስተር ፕላኑን ለህዝብ አቀርቧል ብለው ነበረ። መታወቅ ያለበት ነገር ማስተር ፕላኑን አዘጋጅቶ ያቀረበው ኦህዴድ አይደለም፣ የአዲስ አበባ መስተዳድርም አይደለም። የማስተር ፕላኑን የሚያዘጋጅ ልዩ ጽህፈት ቤት ነው። ያ ጽህፈት ቤት ሰርቶ ካጠናቀቀ በኋላ ለኦህዴድ ባለስልጣናት፣ በተለይ ደግሞ ከልዩ ዞኑ ወረዳዎችና ከተሞች ለተውጣጡ የስራ አስፈጻሚ አካላት ይሄ የተዘጋጀ ማስተር ፕላን ሲቀርብ ነው የመጀመሪያው ተቃውሞ በኦህዴድ በራሱ ነው የተነሳው። እና በኦህዴድ እንደቀረበ አድርጎ ማቅረብ ይሄ የተሳሳተ ይመስለኛል። ሁለተኛ ኦህዴድም አቀረበው ማንም አቀረበው በኢህአዴግ አሰራር ህዝብ አምኖ ሊቀበለው ይገባል የሚለው አነጋገርም እንደው ከዲሞክራሲያዊ ፖለቲካ አንጻር ሲታይ አግባብነት ያለው አይመስለኝም። ኢህአዴግም ህዝብን ከመስማት ይልቅ ትክክል ነው ብሎ የሚያምነውን ህዝብ ላይ የመጫንና ህዝብ ሲቃወም ደግሞ ሰምቶ እንደማስተካከል ማሳመን በሚል ውይይት መክፈት፣ በዛም ሂደት የተቃወሙ ሰዎችን ለይቶ የፖለቲካ ጥቃት በእነሱ ላይ በማድረስ ህዝብን ዝም እንዲል ማድረግ የተለመደ አሰራር በመሆኑ ይሄም አግባብነት የለውም ብዬ አስባለሁኝ። ከዛ በተረፈ ማስተር ፕላኑ ተዘጋጅቶ ሊተገበር ወደ ስራ ይገባል ከተባለ በኋላ ኦህዴድ አፋጣኝ ምላሽ አልሰጠም። ኢንፋክት ኦህዴድ የመጀመሪያ ጥያቄዎቹን አነሳ። ይሄ ማስተር ፕላን ጉዳይ የቴክኒክ ጉዳይ አይደለም፣ የከተማ ልማት ጉዳይ ብቻ አይደለም፣ የኢኮኖሚ እድገት ጉዳይ ብቻ አይደለም፣ የቋንቋ፣ የማንነት፣ የታሪክ፣ የፖለቲካ ባለቤትነት ጉዳይም ያስነሳል፣ ህገ መንግስታዊ ጥያቄንም ያስነሳል ብለው በተናገሩ ጊዜ ይሄ እኛ አይደለንም ያልነው ያን የኦህዴዶች ራሳቸው ናቸው ያሉት። ይሄንን ባነሱ ጊዜ ከፌዴራል መንግስት ለምን እንደሆነ ባይታወቅም ከፌዴራል መንግስት የተሰጣቸው ምላሽ ይሄ ነገር ይፈጸማል ይተገበራል፣ ወደዳችሁም ጠላችሁም መስተጋብሩ አለ የሚል የዛቻ መልስ ተሰጣቸው። ከዛ በኋላ እነሱም ተከትለው ያሉት ነገር ይተገበራል፣ ይፈጸማል፣ ጉዳዩን ህዝቡ ሳያውቀው ህዝቡን አሳስተው የሚቃወሙት ሌሎች ናቸው የሚል መልስ ነው የሰጧቸው። እና አፋጣኝ ምላሽ ኦህዴድ እንደ አገር አስተዳዳሪ አልሰጡም። በወቅቱ የዛሬ አንድ አመት ከስድስት ወር ገደማ ማለት ነው በ2014 ይሄ በተነሳ ጊዜ አፋጣኝ ምላሽ ከመስጠት ይልቅ ህዝቡን እንዲያውም በኃይል ዝም አሰኝተው ሄደው ታላላቅ ባለስልጣናቱን በዞን ደረጃ መድበው እንዲያወያዩና እንዲያሳምኑ ነው ያደረጉት። ከዛም ህዝቡ እንደዚህ የተቃወሙትን ሰዎች እንዲራገሙና ወደ ፍጥነት በፍጥነት ወደ ተግበራ እንድንገባ እንደፈለጉ እንደጠየቁ የሚገልጽ ማስረጃ መቅረብ ጀመረ። ከዛ በኋላ ምርጫው ነበረ። በምርጫው መሰረት 100% አሸንፍን አሉ። የኦህዴድ ምክር ቤት ማለት የኦህዴድ የሚመራው የጨፌ ኦሮሚያ የመጀመሪያውን ስብሰባ የፓርላማ ስብሰባ ባደረገ ቀን ከማስተር ፕላኑ ጋር ተመሳሳይነት ያለው ወይም ደግሞ ማስተር ፕላኑን በሌላ መንገድ ተፈጻሚ ሊያደርግ የሚችል አዲስ አዋጅ በማርቀቅ በአንድ ቀን ውስጥ አጸድቆ እንደጨረሰ ነው የምናስታውሰው። እና ምላሽ አልሰጠም ብቻ ሳይሆን ምላሽን ለማጥፋት ጭራሽ ጥያቄውን ለማድበስበስ ጥረት ነው ያደረገው ኦህዴድ። ዘግይቷል ወይ ብለው ለጠየቁ ሰዎች አዎ በጣም ዘግይቷል። ከመዘግየት ባሻገር እንዲሁም አይደለም ማስተር ፕላኑ ሲተገበርና ህዝቡ ሲቃወመው፣ በማስተር ፕላኑ ተቃውሞ ሂደት መንግስት ሰው ሲገድል፣ የፌዴራል ፖሊስ ልዩ ኃይል መጥቶ ሰው ሲገድል ኦህዴድ በዛ ጊዜ እንኳን ለማስቆም አለመቻሉ እንዲሁም አልፎ ተርፎ ይሄንን ያደረጉ ይሄንን ግድያና አፈና የፈጸሙ ኃይሎችን ሲያመሰግኑ የኦሮሚያ ክልል ፕሬዚደንት ተሰምተዋል። ይሄ አግባብ አይደለም። ኢንፋክት ለደረሰው ጉዳት ሁሉ የመጀመሪያ ተጠያቂነት ከሚወስዱ ሰዎች መካከል የኦሮሚያ ባለስልጣናት፣ በተለይ የኦህዴድ መሪዎች እነ ሙክታር ከድር እንደሆኑ የሚያሳይ ነው ብዬ አስባለሁኝ። የፖለቲካ ተጠያቂነትን ከተቀበሉ የህግ ተጠያቂነትን መቀበል ይቀላቸው ነበረ፣ የፈጸሙትን ሰዎች ለህግ ማቅረብ ይቻል ነበረ። አሁን ግን የፖለቲካ ተጠያቂነትንም ስላልተቀበሉ በእነሱ ላይ በራሳቸው ላይ ጉዳት የሚያመጣ የራሳቸው ላይ ኃላፊነትን የህግ ኃላፊነትን የሚመልስ እንደሆነ ይሰማኛል።
እሺ፣
ጠያቂው እንዳሉት ህዝብን ማስተዳደር አልቻላችሁም፣ እስከ መቼ እንደዚህ ትቀጥላላችሁ? ይሄ 100% ተመርጠናል የሚለው ውሸት እስከ መቼ ነው የሚያስኬዳችሁ የሚለው ተገቢነት ያለው ጥያቄ ነው። ምርጫው እንዴት እንደሆነ እናውቃለን። ሌቭል ፕሌይንግ ፊልድ አልነበረም ለምርጫ
ኮንዲዩሲቭ የሆነ ፖለቲካል ኢንቫይሮንመንት ባልነበረበት ሁኔታ ምርጫ ተካሂዷል። በዛ ምርጫ መሰረት ኢህአዴግ አሸንፌያለሁ ብሏል። ኦህዴድ 100% የሆነውን የኦሮሚያ ድምፅ አግኝቻለሁ ብሏል። ነገር ግን እናም በኦሮሚያ የታየው ነገር 100% መርጧቸዋል የተባለው ህዝብ 100% ተቃውሟቸዋል። ይሄ ደግሞ ውጤቱ ምንድን ነው? የህግም ሆነ የስነ ምግባር ስልጣን፣ የማስተዳደር ስልጣን፣ የሞራላዊም የሆነ የህግ ብቃት እንደሌላቸው አሳይቷል። ሌላው ነገር የፌዴራል መንግስቱ ይሄ እንዲተገበር ሲጫናቸው እነሱ ጥያቄ ሲያነሱ ምላሽ የተሰጠው በወታደራዊ መንገድ ነው፣ በደህንነት መንገድ ነው። ይሄ ሲሆን ኦህዴድ የፌዴራል መንግስቱንም ከራሱ ላይ መከላከል አልቻለም፣ ራሱንም ማዳን አልቻለም፣ የህዝቡን ጥያቄ መመለስ አልቻለም። ስለዚህ እንዲሁም ህልውናም ያለው መንግስት አይደለም። አሁን ባለበት ሁኔታ ያለ ፌዴራል ጣልቃ ገብነት ህገ መንግስቱን በጣሰ መንገድ ያለ አስቸኳይ ጊዜ አዋጅ መንግስትነቱ ጠፍቶ በኮማንድ ፖስትና በልዩ የጸረ ሽብር ኃይል የሚተዳደር ክልል ነው፣ በወታደራዊ አሰራር የሚተዳደር ክልል ነው። ኦህዴድ የት ነው አናውቅም። አሁንም ተሰርዟል ሳይሆን እንዲቆም አድርገናል ነው ያሉት። እንዲቆም ማለት ሰስፔንድ ማድረግ ነው የሚመስለኝ፣ መሰረዝ አይደለም። እንግዲያው ለምንድን ነው ይሄ ነገር ከቆመ ለምን ሰዎች እስካሁን ድረስ ይታሰራሉ? ለምን ዛሬ ድረስ ሰዎች ይገደላሉ?
ዶክተር ጸጋይ
ለምን ሀዘናቸውን ሊገልጹ የወጡ ሰዎች ሁሉ ይገደላሉ፣ ይጎዳሉ፣ ይንገላታሉ? እነዚህ ጥያቄዎች አለመመለሳቸው የሚያሳየው አሁንም ማስተር ፕላኑን ለማቆም ሳይሆን ጊዜ ወስደው ከህዝብ ተቃውሞ ለመዳንና አገሩን ለማረጋጋት ከዛ ደግሞ በተለያየ መንገድ በተለያዩ የፖሊሲ ማዕቀፍ አሁንም ይህንኑ የመሰለ ማስተር ፕላን ሳይባል ራሱ ሊፈጸም የሚችል ጉዳይ እንደሆነ ያሳያል። ሌላው ቅድም አቶ ኤልያስ ሲናገሩ ማስተር ፕላኑ የሁለቱ ክልሎች ውል ነው ሲሉ የሰማሁ መሰለኝ። ማስተር ፕላኑ የተዘጋጀው በአዲስ አበባ መስተዳድር ስም በኤክስፐርቶች ነው እንጂ በሁለቱ ክልሎች መካከል አይደለም። በመሰረቱም አንድ ክልል አዲስ አበባ ከተማ ለ36 የኦሮሚያ ከተሞችና ለ17 የገጠር ወረዳዎች ማስተር ፕላን ሊያወጣ ስልጣኑም ብቃቱም ተቀባይነትም የለውም።
እሺ፣ አመሰግናለሁ ዶክተር ጸጋይ። ለአቶ ኤልያስ ሰጠውት አይነት ማሳሰቢያ ልሰጠው ትወዳለሁ። አጠር አርጋችሁ መልሳችሁን ከሰጣችሁን ሌሎቹንም የአድማጮችን ጥያቄ ለማዳረስ እድል ይሰጠናል እና አደራም ለው ይሄንኑ ነው። አሁን ዶክተር ጸጋይ አራርሳ ባሉት ላይ መልስ ይኖረውታል ብዬ አስባለሁ። ወደ ሌላ ጥያቄ ሳልሄድ አቶ ኤልያስ
ወንድሜ ጸጋይን ካላቸው የዚህ የፕላኑ ጉዳይ ቱማ አንደርስታንዲንግ ፕሮጀክቱ የመልቲ ዶላር ማለት የብዙ ብሮች ፕሮጀክት ነው። ኖርማሊ የዚህ ማስተር ፕላን ነው። ስለዚህ ፕሮጀክት ወደ መሬት ለመውረድ አመታት የሚወስድ ነገር ነው። ስለዚህ መጀመሪያ ፕላኑም ሲወጣ በመሰረተ ሀሳብ ደረጃ ድጋፍ እንዲኖረው ከመፈለግ ነው እንጂ ዛሬና ነገ ወደ ታች ይወርዳል አለሁ። ይህ ግን በግሌ አንድም እዚህ በማስተር ፕላኑ ላይ የሚታይ ነገር የከተሞች መስፋፋት በአርሶ አደሩ ላይ የሚፈጥረው ችግር ይኖራል። ግን ማንኛውም ኢሊት የሆን ግለሰቦችም ይሆን የፖለቲካ አመለካከት ያለን የከተማ መስፋት ወይም ደግሞ ከተማ አካባቢ ያሉ መሬቶች ለዘላለም የእርሻ ቦታዎች እየሆኑ ብለን የምንደግፍበት ሎጂክ ብዙ የሚሰራም አይመስለኝም። ምክንያቱም ተወደደም ተጠላም አዲስ አበባም ሆነ ባህር ዳርም ሆነ መቀሌም ሆነ ጅማ ነገ ከነገ ወዲያ መስፋታቸው አይቀርም። ትልቁ ነገር መነጋገርም ያለብን ይመስለኝ እኔ አርሶ አደሩ ከመሬት በሚፈናቀልበት ጊዜ አርሶ አደሩ በማይጎዳበት ለማድረግ መሞከር እንጂ ከተሞች አዲስ አበባ ሄዳ ጥግ ላይ ደርሳ የከተማ ችግር የሚፈጠር ይኖራል። የዛሬ 20-30 ዓመት አሁን ብናስብ አዲስ አበባ ሙሉ በሙሉ ከተማዋ ትሞላለች። ከዛ ውጭ ደግሞ ያለው ከእነ ሱሉልታ እነ ሰበታ መስፋታቸው አይቀርም። ስለዚህ አደ ሱሉልታ ወደ አዲስ አበባ ሲገጥም መንገዱ ሄዶ አዲስ አበባ ጫፍ ላይ አይቆምም። የአርሶ አደር ልጆች በአሁኑ ሰዓት በጣም የተማሩ ናቸው። በየዩኒቨርሲቲ ያሉት ብዙ ፐርሰንት የአርሶ አደር ቤተሰቦች ናቸው። ስለዚህ ለቤተሰቦቻቸው ግድ ሰጥቷቸው መሰለፋቸው ጥያቄ ማቅረባቸው ህጋዊ ነው። ያ ጥያቄ ደግሞ ህጋዊ መልስም በመንግስት ደረጃ መሰጠቱ ኦህዴድ እንደ ድርጅት ያን ማድረጉ ሊደንቅ አይገባም። ነገ ነገ ወዲያ መቀሌም ልክ ሲፈሳ አርሶ አደሩ ጋር ባህር ዳርም ሌሎችም ከተሞች ማንኛውም የኢትዮጵያ ከተሞች ላይ ትንሽም ትልቅም ከተሞች መስፋታቸው እድገት መምጣት አይቀርም። ስለዚህ ያን ነገር መዘጋጀት ነው እንጂ ኢሊቱ ለጊዜያዊ ፖለቲካ ፍጆታና ለፖለቲካ ድል ተብሎ ትንንሽ ጥያቄዎችን ወይ ማንኛውም ጥያቄዎችን እያራገቡና ላይ ደረጃ እያደረሱ ጊዜያዊ ድሎች ማግኘት ከሚያክል
እንደ ጥያቄው መልስ ይቀጥላል። የዝግጅቱ ቀሪ ክፍል በነገው ምሽት ይቀርባል። ተከታዩ አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍስሐዬ ነች።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ዋሽንግተን ፖስት ጋዜጣ ስለ ኦሮሞ ተቃውሞ ያወጣው ርዕሰ አንቀጽ ካሩትሪ በኢትዮጵያ መንግስት የተሰረዘበትን የመሬት ውል እንደሚከራከር አስታወቀ። ምዕራብ አፍሪካ ከኢቦላ ነጻ ነው ቢባልም አንድ ሰው በኢቦላ መሞቱ ተገለጸ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ዋሽንግተን ፖስት የተባለው ዕለታዊ ጋዜጣ የርዕሰ አንቀጽ ቦርድ ያወጣው ጽሑፍ ኢትዮጵያ በተቃዋሚዎች ላይ ሕይወት ያጠፋ ዘመቻ በመክፈት የሚቃወሟትን አንደበት እየሸበበች ነው ይላል። ይህ ጽሑፍ የወጣው በጋዜጣው ድረገጽ ላይ ነው። ፍጹማዊነትን እያባባሰ በመሄድ ላይ ያለው ኢትዮጵያ መንግስት የተቃዋሚዎቹን አንደበት ለመሸበብ ሲል ወጣቶችን፣ ጋዜጠኞችንና ሙዚቀኞችን ኢላማ አድርጓል። ኦሮሚያ ውስጥ አዲስ አበባን ወደ ኦሮሚያ ግዛት ለማስፋት የወጣውን ማስተር ፕላን በመቃወም ተቃውሞ ሲካሄድ ቆይቷል። ሂማን ራይትስ ዋች የተባለው የሰብአዊ መብት ድርጅት በገለጸው መሰረት እስካሁን ባለው ጊዜ ቢያንስ 140 ሰዎች በፖሊሶችና በጸጥታ ኃይሎች ተገድለዋል። መንግስት በበኩሉ የተገደሉት ሰዎች 5 ናቸው፣ ተቃዋሚዎቹ ሀገሪቱ እንዳትረጋጋ እያደረጉ ነው፣ አንዳንዶቹ ደግሞ አሸባሪነታቸው ከተረጋገጠ ፓርቲዎች ጋር ከሚተባበር ቡድን ጋር ቀጥተኛ የሆነ ግንኙነት አላቸው ማለቱን የርዕሰ አንቀጹ ቦርድ ያወጣው ጽሑፍ ይገልጻል። ፖሊሶች ባለፈው ወር የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሊቀመንበር በቀለ ገርባን አስረዋል። ሀዊ ተዘራ የተባለችው ኦሮሞ ዘፋኝ ስለ ተቃውሞው ከዘፈነችው ጋር በተያያዘ መንግስት እንዳሰራትና እንደተደበደበች ተገልጿል ይላል የዋሽንግተን ፖስት ጋዜጣ ርዕሰ አንቀጽ። ርዕሰ አንቀጹ አያይዞም መንግስት የኦሮሞዎች ተቃውሞ የሚዲያ ሽፋን እንዳያገኝ እያደረገ ነው። ዘገባዎች በገለጹት መሰረት የኢትዮጵያ መንግስት በርካታ ጋዜጠኞችን በጸረ ሽብር ህግ መሰረት በመያዝ ከሷቸዋል። ጌታቸው ሽፈራው የነገረ ኢትዮጵያ ድረገጽ ዋና አዘጋጅ ይገኝባቸዋል። ከኦሮሚያ ሬዲዮና ቴሌቪዥን ፈቃዱ ምርካና ታስሯል። በኦሮሚያ ስለሚካሄደው ተቃውሞ ሲዘግብ የቆየው መሰረቱ ዩናይትድ ስቴትስ የሆነው ኢሳትም አንደኛው የስርጭት ሳተላይቴ ታፍኗል ይላል በማለት ርዕሰ አንቀጹ ገልጿል። የኦባማ አስተዳደር በኦሮሚያ ስለሚካሄደው ግጭትና ስለ ጋዜጠኞች መታሰር ስጋቱን ቢገልጽም የኢትዮጵያ መንግስት በተቃውሞው ላይ ኃይል መጠቀሙን እንዲያቆም ጥሪ አላቀረበም ይላል የዋሽንግተን ፖስት ጋዜጣ ርዕሰ አንቀጽ። ኢትዮጵያ በልማት ረገድ የአፍሪቃ ተምሳሌትና ድምፅ በመሆኗ ዩናይትድ ስቴትስ በተደጋጋሚ አሞግሳታለች ሲል የኦባማ አስተዳደር ባለፈው ወር ገልጿል። ይሁንና የእድገት ዓላማ ያለው ኢትዮጵያ ማስተር ፕላን የፖለቲካ ተቃውሞን ማፈን እስካቀፈ ድረስ ሰብአዊ መብት የማይከበር በሚዲያ ላይ ዘመቻ የሚደረግ ከሆነ የዩናይትድ ስቴትስ የኢህአደግ መንግስትን ማሞገስ በአህጉሪቱ ዲሞክራሲ እንዲኖር እደግፋለሁ የምትለው ተቀባይነት እንዳይኖረው ያደርጋል ሲል የዋሽንግተን ፖስት ጋዜጣ የርዕሰ አንቀጽ ቦርድ ያወጣው ጽሑፍ ይተቻል። ብሉምበርግ የዜና አገልግሎት በዘገበው መሰረት ደግሞ በኢትዮጵያ የእርሻ ኢንዱስትሪ ትልቅ የመዋዕለ ንዋይ አፍሳሾች ከሆኑት ኩባንያዎች መካከል አንዱ የሆነው ካሩቱሪ ግሎባል ሊትስ የኢትዮጵያ መንግስት ውጥኖቹን በመሰረዙ የስምምነት ደንቡን አፍርሷል በማለት እየተገዳደረ ነው። የካሩቱሪ ማኔጂንግ ስራ አስኪያጅ ሳይ ራማክሪሽና ካሩቱሪ ባለፈው ማክሰኞ አዲስ አበባ ላይ በተደረገላቸው ቃለ መጠይቅ የኢትዮጵያ የእርሻ ሚኒስቴር እንደ አውሮፓ አቆጣጠር በ2010 ዓ.ም የተደረገውን የመሬት ግዢ ውሉን የሰረዘው በህንድና በኢትዮጵያ መካከል ያለውን የመዋዕለ ንዋይ ስምምነትን የሚጥስ በመሆኑ አይሰራም፣ ኩባንያው ስራውን በተጠበቀበት መሰረት አላከናወነም በማለትም ኩባንያው ላይ ተገቢ ያልሆነ ክስ አቅርቧል ሲሉ እንደተከራከሩ ብሉምበርግ የዜና አገልግሎት ላይ የወጣው ዘገባ ጠቅሷል። መንግስት ኮንትራቱን ለመሰረዝ የወሰነው ኩባንያው በጀመረው ስራ መሻሻል ባለማሳየቱ ነው ሲሉ የኢትዮጵያ ኮሚኒኬሽንስ ሚኒስትር ጌታቸው ረዳ መናገራቸውን ብሉምበርግ ጨምሮ ገልጿል። የኢትዮጵያ መንግስት 3.3 ሚሊዮን ሄክታር ወይም 8.2 ሚሊዮን ኤክርስ የሚሆን መሬት ለንግድ እርሻ ከመደበ በኋላ በኢትዮጵያ የመዋለ ንዋይ መሬት ከተከራዩት የመጀመሪያ መዋለ ንዋይ መዳቢ ኩባንያዎች አንዱ ነበር። ይሁንና አንዳቸውም ቢሆኑ የእርሻ ምርቱን ወደ ውጭ በመላክ ረገድ ያሳዩት ውጤት የለም። ኒውዮርክ ከተማ ያለው የሰብአዊ መብት ድርጅት ሂማን ራይትስ ዋች በበኩሉ የእርሻ መሬት የማከራየቱ ፕሮግራም የአካባቢውን ነዋሪዎች በማፈናቀል ድህነት ላይ እንዲወድቁ አድርጓል ማለቱን የብሉምበርግ ዘገባ አውስቷል። የኢትዮጵያ መንግስት ካሁን ባለው ጊዜ ውሉ መሰረዙን የሚያሳይ የመጨረሻ ካርታ አላቀረበም። መንግስት የእህል ምርት ወደ ውጭ እንዳይላክ በማገዱ 180 ሚሊዮን ዶላር ገንዘብ እንዳይገኝ አድርጓል። ናፍጣ ጋምቤላ እንዳይገባ አድርጓል ሲል ኢትዮጵያ ያለው የካሩትሪ ክፍል ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ስለ ጉዳዩ በላከው ዘገባ መግለጹን ብሉምበርግ የዜና አገልግሎት ጠቁሟል። በዓለም ደረጃ ከትልቆቹ ሮዝ አበባ አምራቾች መካከል አንዱ ነኝ የሚለው ካሩቱሪ በበኩሉ በቆሎን፣ ስኳር አገዳን፣ የዘንባባ ዘይትን የመሳሰሉት ምርቶችን የማምረትና የማዘጋጀት እቅድ እንደነበረው ገልጿል። ይሁንና የኢትዮጵያ የንግድ ሚኒስቴር ከ3 ዓመታት በፊት የእህል ምርት ወደ ውጭ በመላክ ኩባንያው ከህንድ ባንኮች የተበደረውን 180 ሚሊዮን ዶላር ለመክፈል እንዳይችል በማድረጉ ያቀደውን በተግባር ላይ ለማዋል እንዳልቻለ ገልጿል። ካሩትሪ ከኢትዮጵያ ጋር ያደረገው ውል እንዳይፈርስ የሚያግድ የፍርድ ቤት ትዕዛዝ እንደያዘና በጉዳዩ ላይ ዓለም አቀፍ ሽምግልና እንዲደረግ ለመጠየቅ መዘጋጀቱን ጠቁሟል ሲል ብሉምበርግ የዜና አገልግሎት ላይ የወጣው ዘገባ ገልጿል። ኤንፒአር የተባለው ዋሽንግተን ዲሲ የሚገኝ ብሔራዊ ሬዲዮ ስርጭት ድረገጽ ደግሞ በምዕራብ አፍሪቃ ተዛምቶ የነበረው ኢቦላ በሽታ እንዳከተመ የዓለም የጤና ድርጅት ባለፈው ሐሙስ ማስታወቁን ዘግቧል። ኢቦላ ከ2 ዓመታት በፊት ታህሳስ ወር ላይ መዛመት ከጀመረበት ጊዜ አንስቶ በበሽታው መዛመት እጅግ ተጎድቶ የነበሩት ላይቤሪያ፣ ጊኒና ሴራሊዮን በ42 ቀናት ውስጥ አዲስ የኢቦላ በሽታ እንዳልታየባቸው ይህም የኢቦላ ቫይረስ 2 ዙር ሊፈለፈል የሚችልበት ጊዜ እንደሆነ ዘገባው ገልጿል። 3 ሀገሮች ከኢቦላ ነጻ ሆነዋል ሲባል ግን ከአደጋው ነጻ ናቸው ማለት እንዳልሆነ ዘገባው ሲያስረዳ ከኢቦላ በሽታ የዳኑ ሰዎች በውስጣቸው ተደብቆ ሊቆይ እንደሚችል፣ ለምሳሌ ቫይረሱ ለ9 ወራት ያህል በሰውነት ፈሳሽ ውስጥ ሊቆይ እንደሚችል፣ በወሲብ ግንኙነት ጊዜም ወደ ሌላ ሰው የመተላለፍ ዕድል እንደሚኖረውና በአይን በሽታ ምርቀዛም ሊመለስ እንደሚችል ዘገባው ጠቁሟል። ከዛም ሌላ ኢቦላ በዱር አራዊት ሊዛመት እንደሚችል፣ መጀመሪያውንም ቢሆን በሽታው የተዛመተው በዱር አራዊት በኩል እንደነበር የኤንፒአር ድረገጽ ዘገባ ጠቁሟል። ይህን መሰረት በማድረግ ታዲያ ምዕራብ አፍሪቃ ከኢቦላ ነጻ መባሉ የሚያስደስት ቢሆንም የመከላከሉ ስራ ቆሟል ማለት እንዳልሆነ ዓለም አቀፍ የዜና ድርጅት ማስገንዘቡን ዘገባው አውስቷል። ይሁንና የዓለም ጤና ድርጅት ምዕራብ አፍሪቃ ከኢቦላ ነጻ እንደሆነ ካስታወቀ ሰዓታት ካለፉ በኋላ ሴራሊዮን ውስጥ አንድ ሰው በኢቦላ መሞቱ እንደተረጋገጠ ቢቢሲ ማለት የብሪታንያ የዜና ስርጭት ዘግቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ ከመሰናበታችን በፊት የምሽቱን ዋና ዋና ዜናዎች እናሰማ። ዩናይትድ ስቴትስ የኦሮሞ ብሔረሰብ ብሶትን አስመልክቶ ትርጉም ሰጪ የሆነ ድርድር እንዲካሄድ ጥሪ አቅርባለች። በኢትዮጵያ የኦሮሞ የፖለቲካ ፓርቲ መሪዎችን ማሰርን ጨምሮ ሀሳብን በነጻ የመግለጽ መብቶችን ማፈን መቀጠሉ ይበልጥ እያሳሰባት እንደመጣ አስታውቃለች። እነኚህ የተቃዋሚ ፓርቲ መሪዎችን እየያዙ የማሰር እርምጃዎች በኦሮሚያ የቀረቡ ተገቢ የፖለቲካ ብሶቶችን በምክክር ለመፍታት በሚያስችሉ መንገዶች ላይ ከባድ ተጽዕኖ ይኖራቸዋል ሲል ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጃን ከርቢ ጽህፈት ቤት የወጣው መግለጫ አሳስቧል። በደቡብ ምዕራብ ሶማሊያ ጌዶ ክልል ኤልኤዴ በተባለ መንደር በሚገኘው የአሚሶም ማለት በሶማሊያ አፍሪካ ህብረት ሰላም ጥበቃ ተልእኮ ሰፈር ላይ አልሸባብ ባደረሰው ጥቃት 35 ሰላም ጠባቂዎች እንደተገደሉ የደረሰን ዘገባ አስታውቋል። ¶¶
የአሜሪካ ድምፅ ራዲዮ በ19 በ22 እና በ25 ሜትር ባንድ በየቀኑ ከ3 ሰዓት እስከ 4 ሰዓት በሚያስተላልፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ በቃ። አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታየነን ከአቀናባሪያችን ከብርሃን ኃይሉና ከስርጭት መሐንዲሷ ከዘይነብ እንዲሁም ከዋና አዘጋጇ ትዝታ በላቸው ከተቀሩት ባልደረቦቻችንም ጋር ሆነን በዚሁ እንሰናበታችኋለን።
አብራችሁን ስለቆያችሁ ከልብ እናመሰግናለን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ የተለያዩ ዝግጅቶቻችንን ይዘን እንጠብቃችኋለን። የዛሬውን የጥያቄው መልስና የሙዚቃ ቃና አለ። ተከታዩ ዝግጅት የትግርኛ ፕሮግራም ነው። በእኛ በኩል ሰላም፣ ደህና እደሩ።